ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ጥር 17 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ጥር 17 ቀን 419 ቀናት አለፋቸው። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ? በቅድሚያ ዜና በማስከተልም በ2008 ዓመተ ምህረት ቁልፉ ኢትዮጵያዊነት ነው በሚል ርዕስ በፍኖተ ዲሞክራሲ ቀርቦ የነበረውን አተታ እናሰማለን። በማስከተል ለወጣቶች የተላለፈ መልእክት በመጨረሻም ታሪኩን የረሳ ስህተቱን ይደግማል በሚል ርዕስ ከዚህ ቀደም በፍኖተ ዲሞክራሲ ተላልፎ የነበረ ጽሑፍ በድጋሚ አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። አሁን ወደ ዜናው።
በቤኒሻንጉል ጉሙዝ መተከል ዞን አሸባሪዎች ከተፈናቀሉ ዜጎች መካከል የተወሰኑትን አሰልጥኖና አስተጥቆ በሚሊሻ ተቋም ለማደራጀት የተወሰነ መሆኑን የአገዛዝ ባለስልጣኖች ገልጸዋል። ሰሞኑን በቤኒሻንጉል ጉሙዝ በአሸባሪዎች የተካሄደ ያለውን የዘር ማጥፋት ጭፍጨፋ ለማስቆም ከፍተኛ ቁጥር ያለው ኃይል በቦታው መመደብ እንዳለበት እንዲሁም አካባቢውን በተለየ መዋቅር አደረጃጀት አዋቅሮ ህብረተሰቡን አስተጥቆ የአሸባሪዎች ጥቃት መመከት አለበት የሚሉ አስተያየቶች ከከፍተኛ ወታደራዊ ኮሚሽኖችና ከአገዛዙ አስተዳደር ሲቀርቡ ቆይተዋል። የአሸባሪዎችን ጥቃት ለመመከት ሆነ አሸባሪዎችን ለማውደም ህብረተሰቡ ታጥቆ ራሱን እንዲከላከል ማድረግ ተገቢና አስፈላጊ የሚሉ ወገኖች የማደራጀቱና የማስተጥቁ ተግባር ጠንካራ ስር የሰደደ እንዲሆን በአካባቢው ባለስልጣኖች ተጽዕኖ የተላቀቀ ካልሆነ ፍሬያማ አይሆንም የሚሉ አስተያየቶች እየተሰጡ ይገኛሉ። ከጥቂት ወራት በፊት በየአካባቢው ህዝቡን ለማስተጣጥቅ የተሞከረ መሆኑ አስተዋጽኦ ድርጊቱ ለይስሙላ የተደረገ ከመሆኑም በላይ በአካባቢው ባለስልጣኖች ተዛዝ ዜጎችን የታጠቁትን መሳሪያ እንዲያስረክቡ በመደረጉ ለከፍተኛ ጥቃት ተዳርጓል ብሏል። በሌላ ዜና ባለፈው ሳምንት መጨረሻ ላይ በቤኒሻንጉል ጉሙዝ አካባቢ የአስቸኳይ ጊዜ አዋጅ እንዲታወጅ ፓርላማ ተብዬ መወሰኑም ይታወቃል። በትግራይ ባዲግራት ጉብኝት አድርጎ የተመለሰው የካቶሊካዊት ቤተክርስቲያን ከፍተኛ ኃላፊዎች ቡድን ባለፈው ሳምንት መጨረሻ ላይ በትግራይ ስለተመለከተው ጉዳይ ለቤተክርስቲያና ጳጳሳት ጉባኤ ገለጻ አድርጓል። የቡድኑ ተወካዮች በቀረቡት ሪፖርት በጦርነቱ ምክንያት በትግራይ ትምህርት ቤቶች፣ ህንጻዎች፣ የመድኃኒት መደብሮች፣ የህክምና ማዕከላት፣ ሌሎችም የመንግስት የግል የህዝብና የቤተክርስቲያን አገልግሎት መስጫ ተቋማት ለጉዳትና ለዘረፋ የተጋለጡ መሆናቸውን አስታውቋል። በአካባቢ በርካታ ዜጎች ከቤት ንብረታቸው የተፈናቀሉ መሆናቸው እንዲሁም ከሶስት ወራት በላይ ያለ ደሞዝ ያለ እንቅስቃሴ ቆዩ በመሆናቸው የዕለት ደራሽ እርዳታ ፈላጊዎች ናቸው በማለት ገልጿል። በተያያዘ ዜና በትግራይ የተለያዩ አካባቢዎች 13 ሰዎች በረሃብ መሞታቸውና ከነዚህ መካከል 3ቱ ህጻናት መሆናቸውን አብርሃ ደስታ የተባለው በትግራይ ጊዜያዊ አስተዳደር የማህበራዊ ጉዳይ ኃላፊ ለአሜሪካ ድምጽ ራዲዮ በሰጠው ቃለ ምልልስ ገልጿል። አብርሃ ደስታ በሰጠው ማብራሪያ ትግራይ በታሪኳ ያላጋጠማት ችግር ውስጥ ያለች መሆኗን ገልጾ 4.5 ሚሊዮን ህዝብ እርዳታ የሚሻ መሆኑን ተናግሯል። የሰብአዊ መብት ኮሚሽን ባወጣው መግለጫ በጋምቤላ የእስረኞች ያያያዝና የፖለቲካ ፓርቲዎች እንቅስቃሴ ሊሻሻል እንደሚገባ አሳስቧል። ኮሚሽኑ በታህሳስ ወር ውስጥ በጋምቤላ ከተማና በአኝዋክ ዞን በመገኘት በአካባቢው ስላለ ሁኔታ የሰብአዊ መብቶች ጥበቃ ጉዳይ ባደረገው ክትትል በአካባቢው በኦነግ ሸኔ አባልነት ተጠርጥረው ከታሰሩ መካከል ሁለት የ11 እና የ12 ዓመት ህጻናት እንዲሁም አንድ የ14 ዓመት ሴት ህጻን እንደሚገኙበት ማረጋገጥን ተክሶ ህጻናቱ በአስቸኳይ እንዲፈቱ ጠይቋል። በታሰሩ ህጻናት ላይ ከፍተኛ ድብደባ ባደረሱ የጸጥታ አባላት ላይ እርምጃ እንዲወሰድ ጠይቋል። ከዚህም በተጨማሪ በአብዛኛው የትግራይ ተወላጅ የሆኑ 90 ሰዎች በህዝብ መካከል ግጭት የመቀስቀስ አላማ ይዘዋል በሚል ጥርጣሬ በፖሊስ ቁጥጥር ስር ተይዘው የሚገኙ መሆናቸውን ተቋሙ ጠቁሞ በጥርጣሬዎቹ ላይ የተጀመረ የምርመራ ሆነ የፍርድ ሂደት ያለመኖሩን እንዳረጋገጠ አስታውቋል። በግለሰቦቹ ላይ በአስቸኳይ ምርመራ ተካሂዶ የፍርድ ሂደት እንዲጀመርና የዋስትና መብታቸው እንዲጠበቅ ጠይቋል። ሱዳን ትሪቡን የተባለው የሱዳን ጋዜጣ ቅዳሜ ጥር 15 ቀን ባወጣው እትሙ የኢትዮጵያ ሰራዊት የኢትዮጵያ ግዛት ወሮ በያዘው የሱዳን ጦር ላይ የከባድ መሳሪያ ጥቃት የፈጸሙን የሱዳን ወታደራዊ ምንጮች ዋቢ አድርጎ ተዘግቧል። ጥቃቱ የተፈጸመው በአንድ የሱዳን አሳሽ ቡድን ላይ መሆኑን ሲገልጽ በሞርታር መደገፉ ጋዜጣው ገልጿል። የሱዳን ጦር የመርስ ተኩስ የመለሰ መሆኑን በጦሩ ላይ ጉዳት ያልደረሰ መሆኑን የሚገልጽ መረጃ ከወታደር ቋም የደረሰ መሆኑን ዘግቧል። ስለ ጦርነቱ ከኢትዮጵያ ባለስልጣኖች በኩል የተሰጠ መግለጫ የለም። አህራም ኦንላይን የተባለው የመካከለኛው ጋዜጣ የኢትዮጵያ ጦር የአየር ድብደባ ማካሄዱ ቢገልጽም ትክክለኛነቱን ለማረጋገጥ አልተቻለም። ሱዳን ከያዘችው መሬት እንድትወጣና ውይይት እንዲጀመር የአገዛዙ ባለስልጣኖች ተደጋጋሚ ጥያቄ ማቅረባቸው የሚታወቅ ሲሆን ሱዳን የተቀመጠውን ቅድመ ሁኔታ እንደማትቀበል የሱዳን የመከላከያ ሚኒስቴር ገልጿል። ኢትዮጵያ በኮሮና ቫይረስ ከፍተኛ መጠን ከተጠቁ 5 የአፍሪካ ሀገሮች መካከል አንዷ መሆኗን ተገለጸ። በአፍሪካ ሀገሮች እስካሁን 3.4 ሚሊዮን ሰዎች የኮሮና ቫይረስ ተያዛቸው መሆኑንና 83000 ሰዎች በቫይረሱ ምክንያት ህይወታቸው ማለፉን ታውቋል። ከአፍሪካ ሀገራት በከፍተኛ መጠን ከተጠቁት መካከል ቀደም ተከተል ደቡብ አፍሪካ፣ ሞሮኮ፣ ታንዛኒያ፣ ኢትዮጵያ መሆናቸውን የአፍሪካ የበሽታ መቆጣጠርና መከላከል ማዕከል የተባለው ተቋም ይፋ አድርጓል። በቫይረሱ በከፍተኛ ደረጃ በተጠቃችው ደቡብ አፍሪካ ከ40 ሺህ ሰዎች በላይ ህይወታቸውን አጥተዋል።
የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ባወጣው የአራት ገጽ መግለጫ በኢትዮጵያ በተለይ በአማራው ህዝብ ላይ የተነጣጠረ የፍጅት ዘመቻ መካሄዱን አውግዞ በጦርነቱ ሰበብ ወደ ኢትዮጵያ እንዲገባ የተፈቀደለት የሻቢያ ወታደራዊ ኃይልም በትግራይ እየፈጸመ ያለውን አፈናና ዝርፊያ በጥብቅ አውግዟል። የኮሚቴው መግለጫ በማከልም ከቡራዩ እስከ ወለጋ ሲካሄዱ የቆዩትን ፍጅቶችና ግድያዎች ኃላፊነቱን ጽንፈኞቹን በክብር እንግዳነት ጋብዞ በህዝብ ላይ እንዲፋለሉ ያደረገው የኮሎኔሉ አገዛዝ ነው ከማለቱ በተጨማሪ በአዲስ አበባ ራሱን የሰብአዊ መብት ኮሚሽን የሚለው ተቋም በዘረኛው አገዛዝ ቁጥጥር ስር ያለና ሀቀኛ የተሟሉ ዘገባዎችን ለመቅደምና የሰለባዎችን ቁጥር ለመቀነስ የአገዛዙን ወንጀል አርግቦ ለማቅረብ የሚሰራ ነው ሲል ከሶታል። ሱዳን የኢትዮጵያን መሬትና የህዝብን መብት መጣሱን ማቆም አለባት ያለው ይኸው መግለጫ በቤኒሻንጉል መተከል የህዝብ ፍጅት ጀርባ የወያኔ ያለበት መሆኑን ጠቁሞ የሱዳንና ሌሎችንም ጣልቃ ገብነት መጠርጠሩን ጠቁሟል። በደምቢዶሎ አማራ ተማሪዎች ተጠልፈው ደብዛቸው ሲጠፋ የኮሎኔሉ አገዛዝ ዝምታን ያወገዘው ኮሚቴው የተያዙት የወያኔ መሪዎች በክፍት ፍርድ ቤት ቀርበው ስለጠፉት እስረኞች ሁሉ ዘገባ እንዲሰጡ መደረግ አለበትም ብሏል። በወያኔ ወንጀል ተካፋይ የነበሩት እነ ኮሎኔል ነገሮቹን ሸፋፍነው አድበስብሰው ለማለፍ ያላቸውን ፍላጎት ህዝብ መጠርጠሩ አልቀረም። ይህ በእንዲህ እንዳለ በትግራይ ስላለው ሁኔታ የተገኘው መረጃ የሻቢያ ጦር በህዝብና ንብረት ላይ ከፍተኛ ጉዳት ማድረሱን ሲያረጋግጥ፣ ለምሳሌ ሰዓት ላፊ በ12 ሰዓት በሆነባት አዲግራት የታጠቁ የሻቢያ ወታደሮች እንዳሉና ህዝቡም ጭንቀት እንደሞላው ታዛቢዎች አጋልጠዋል። በአዲግራትም በመቀሌም ወንድ ወጣቶች ከቤት እንደማይወጡና ከወጡም አደጋ እንደሚደርስባቸው እንደሚጠፉም ሊታወቅ ተችሏል። ባንኮች ባለመኖራቸው ምክንያት ሁሉም ወደ መቀሌ ብር ፍለጋ ይሄድ የተባለ ሲሆን ከአዲግራት መቀሌ መጓጓዣ ከተገኘ 300 ብር መሆኑንም ነዋሪዎች ገልጸዋል። በመቀሌ በእርዳታም በንግድም መልክ እህል ያለ ሲሆን ሊገዛው አቅም ወይም ብር ያለው ብዙ አለመሆኑን የገለጹ ክፍሎች የትግራይ ነዋሪ እህሉን ወደ ኤርትራ ማጓጓዝ የተያዙትን ሻቢያዎች እኛም ያስፈልገናል ብሎ መጋተር እየጀመረ ነው ሲሉ ጠቁመዋል። ወደ ሱዳን የተሰደዱትን ቀንደኛ ወያኔዎች ከቤኒሻንጉሎች ጋር አጣምሮ በግብጽ ድጋፍ የሽምቅ ጦር ሊያደርግ ሱዳን እየጣረ ነው የተባለውን ክስ በሚያጠናክር መልኩ ሱዳን ጸረ ኮሎኔሉ አገዛዝ የሆኑትን ሁሉ አስተባብራና ረድታ ልታሰማራ አቅዳለች የሚል መናቅ የሌለበት ጥቆማ አለም ተብሏል።
አድማጮቻችን፣ የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅታችን ጋር አብራችሁን ቆዩ።
ቁልፉ ኢትዮጵያዊነት ነው። የትግሎችና አመጾች መክሸፍ ኢትዮጵያዊነትን ከማጣት ነው ቢባል ስህተት አይሆንም። የጋራ ሀገር፣ የጋራ ማንነት፣ የጋራ ግብ። ኢትዮጵያዊነትን መሰረት ያላደረገ ትግል ውጤቱ አፍራሽ ወይም ግንጠላ ነው። ኤርትራ አልን ኦጋዴን ወይም የጽንፈኞቹ ነጻ ኦሮሚያ ሁሉም መሰረታቸው ኢትዮጵያዊነትን መካድ እስከሆነ ድረስ የሚያመጡት ለውጥ አገር አፍራሽ ከመሆን የሚያልፍ አይደለም። መገንጠል ወደ ገነት ያገባናል ያሉት ዛሬ ዓለምን ባስገረመ ድህነትና ጭቆና ስር እንዳሉ የምናየው ነው። የኢትዮጵያዊነት መሰረቱ እኩልነትና ዴሞክራሲ መሆን አለበት በሚለው ላይ መግባባት ከሰፈነ ሁሉ አድሯል። በጭቆና መሰረት አንድነትን መሻት ፋይዳ ቢስ ነው። ኢትዮጵያውያን ግን ለዘመናት አብረው ኖረው የጋራ ባህልና ታሪክንም ይዘው ቆይተዋል። ገዢዎች በየጊዜው ስህተት ቢፈጽሙም በመሰረቱ የሀገር አንድነት መርህን ይዘው መቆየታቸው የሚካድ አይደለም። የልዩ ልዩ ብሔረሰቦች ኢትዮጵያውያን በጋራ ለጋራ አገራቸው ታግለዋል፣ ነጻነቷንም ጠብቀዋል። አንዳንዶች ዛሬ ብሔረሰብ መባሉ ራሱ ስህተትና ከፋፋይ ይመስላቸዋል፣ ግን ትክክል አይደሉም። በሚሊዮን የሚቆጠር የራሱ ቋንቋ ያለው ህዝብ ጎሳ ወይም የባሰው ነገድ ተብሎ የሚጠራ ሊሆን አይችልም። ነገድና ጎሳ ትርጉማቸው ሌላ ነው። ኢትዮጵያ ብሔረሰቦች አሏት። ይህ መርገሟ ሳይሆን ጸጋዋ ነው። አመጣጥ፣ አሰፋፈር፣ አኗኗርና ቋንቋ የሂደት ጉዳይ ነው። ሃይማኖትም እንዲሁ። ኢትዮጵያዊነት በእኩልነት ላይ ይመስረት፣ መብት ይከበር የሚለውን ወደ ሌላ ጽንፍ ወስደው ከግንጠላ ውጭ ሌላ ትርጉም የለውም የሚሉ ቢፈጠሩም አማራ፣ ትግሬ፣ ኦሮሞ፣ ወላይታ ወዘተ ኢትዮጵያውያን መሆናቸውን መካድ ካለመቻሉ ሌላ ለኢትዮጵያ ክብርና ጌጧ ነው። ለኢትዮጵያ ህዝብ ታሪክ አሉታዊ ቃና እና ትርጉም የሚሰጡ ክፍሎች ገና ከመጀመሪያው የሚከዱት የኢትዮጵያ ህዝብን አንድነት ነው። ወያኔ በ1967 ዓመተ ምህረት መርሃ ግብሩ ወይም ማኒፌስቶ ብሔሮች እርስ በርስ ቅራኔያቸው የከረረ በመሆኑ አብረው ሊኖሩ አይችሉምና ትግራይ ተገንጥላ ሌላ አገር መሆን አለባት ብሎ ነበር። ዛሬም ባልሸሹም ዞር አሉ ደረጃ እምነቱ ያው ነው። የሻዕቢያ መሪ በቅርቡ የኢትዮጵያ ኢትዮጵያ መሆን የተከሰተው በፈረንጆቹ አቆጣጠር በ1945 ነው ሲል ተደምጧል። የኦነግ አክራሪ ክፍሎችም ኦሮሞ ህዝብ ኢትዮጵያዊ አይደለም በሚል ታላቅ የታሪክ ስህተትን ሰርተው አሁንም ቀጥለውበታል። ኢትዮጵያ ግን አንድ አገር ናት። በርካታ ቋንቋዎችና ባህሎችም አሏት። ግን የህዝቧ መሰረታዊ መለያና መግለጫ ኢትዮጵያዊነት ነው። ይህም ቀደም ሲል በየካቲት አብዮት ጊዜም ተረጋግጧል። በጣሊያን ወረራ ወቅትም ከጥቂት ከሃዲዎችና ባንዳዎች ውጭ ህዝብ ለአገሩ በአንድነት ታግሏል። አማራው፣ ኦሮሞው፣ ትግሬው ወዘተ ለአገሩ ተሰውቷል። ይቺም አገር ኢትዮጵያ እንጂ ሌላ አልነበረችም። ኢትዮጵያን እንደ አገር ሊያጠፉ የሚመኙ ክፍሎች በየጊዜው ገንጣይ ክፍሎችን እየፈጠሩ እየረዱ እያስታጠቁ የኢትዮጵያን ህልውና ሲፈታተኑ ቆይተዋል። አልተሳካላቸውም። ህዝቡ አንድነትን የጋራ ታሪክና ትስስር ባይኖረው ያሰቡት ይሳካላቸው ነበር። ከዚህ በተጨማሪ ታሪክ የሚያስተምረን የክፍፍልና የማንነትን መካድ ጊዜ አብቅቶ ጠባብ ብሔረተኝነት ጫጭቶ ህዝቦችና አገሮች ሲተሳሰሩና ሲዋሃዱ ነው። በዓለም አቀፍ ሁኔታ ትናንሽ የተነሸነሸኑ ክፍሎች ራሳቸውን አገር ብለው ጠርተው ጸንተው ሊቆሙና ያበሩም አገሮች ኮዴሳ፣ ኤኮዋስ፣ አፍሪካ ህብረት የመሰረቱትና ያሉት የህዝብን ፖለቲካዊና ኢኮኖሚያዊ መብት ለማስከበር ገና አልቻሉም። ጅቡቲና ኤርትራን ብናይ ራሳችንን የቻልን አገሮች ሆን የሚሉት ከቧልትነት አላለፈም። ሆንግ ኮንግ፣ ሲንጋፖር አይነት ብልጽግና ይኖረናል ያሉንም መና ቀርተዋል። ነገ ኢትዮጵያ ብትሸነሸን ውጤቱ ህዝቧን በሞላ መቀመቅ መስደድ ይሆናል እንጂ የሚገኝ ስርየት ሊኖር አይችልም። ለመለያየት መሰረት የሚሆኑትን ወይም ሰበብ የሚሆኑትን ሁኔታዎች ማስወገድ እንጂ ቁርሾን ጥላቻን እያረሱ ባልተደረገ ጥፋት ላይ አሰቃቂ ሐውልት እየሰሩ ወዘተ ልዩነትን ማስፋፋት መጨረሻው አያምርም። የወያኔ ፌዴራል አወቃቀር ህዝብን ከፋፍሎ ለማዳከምና ለራሱ ስልጣን ለመጥቀም መሆኑ የተጋለጠ ነው። መብት ያስገኝልናል ብለው አምነውበትና አብረውት የተሰለፉት ሳይውል ሳያድር ምሳቸውን ማግኘታቸውም የታየ ነው። ዛሬም ያ ሁሉ ተመክሮ ካለፈ በኋላ የፌዴራል ይዘት ያልገባቸውና ጥበት ያናወዛቸው ክፍሎች የያዙት አቋም አሳዛኝ ነው። በዓለም አቀፍ ደረጃ ለምሳሌ በስዊስ ፌዴሬሽን ዋና ከተማ ጄኔቫ የሁሉም ከተማ ናት እንጂ የፈረንሳይኛ ተናጋሪዎች ብቻ አይደለችም። ኩዌቤክ በካናዳ እንዲሁ። የአሜሪካ ዋና ከተማ ዋሽንግተን ዲሲም የነጮች ወይም የጥቁሮች ብቻ ዋና ከተማ ሳትሆን ለሁሉም አሜሪካኖች ዋና ከተማቸው ናት። አዲስ አበባና ሐረር የህዝብ ሁሉ ከተሞች ሆነው ሳለ ዛሬ በአንድ ብሔረሰብ መሬትነትና ከተማነት መታወቅ አለባቸው የሚለውን ጥያቄ ያውም ከጥበት ተላቀናል የሚል ሲያነሱት መስማቱ ዘግናኝ ቢባል ይገባዋል። አገር የጋራ ናት፣ የሁላችንም ናት። ወያኔ ትግራይ የትግራውያን ብቻ ናት ብሎ ከልሎና ነጥሎ ሊገዛ ሲጥር የምንቃወመውም ለዚሁ ነው። አስተያየት ሰፋ ብሎ ጥበትና ትምክህትም ጠፍቶ ህዝብ በእኩልነትና በፍቅር እንዲኖር መፈለግና መታገል ባለብን ጊዜ ወደ ዘመነ መሳፍንትና ጨለማ ወደ ኋላ ለመውደቅ መጣሩ የሚደገፍ ሳይሆን የሚወገዝም ነው። መለስ ብለን ታሪካችንን ስናይ ወደ ኋላ ሌላ ህዝብ ነን መገንጠል አለብን ያሉት በደርግ ዘመን የህዝባችን ጥያቄ ተመልሷል በሚል የደርግ መዋቅርና አገዛዝ ሆነው በግድያ መካፈላቸውን እናስታውሳለን። ታሪክ ግን የስልጣን ፍለጋ በሚጠይቀው መሰረት የሚበረዝና የሚጠመዘዝ ሳይሆን ሐቅ ሆኖ አዎ ድርቅ ቀጥ ብሎ የሚቆም ነው።
የድርጅት የስልጣን ፍለጋ ወይም የተወሰነ ከበርቴና ንዑስ ከበርቴ ክፍል ነጥሎ ሊበዘብዝ ያለው ፍላጎት የህዝብና አገር ንጻ ሊወስን አይችልም አይገባውም። ይህ መሰረታዊ አቋም ባለመከበሩ ኤርትራም ለግንጠላ ተዳርጋ ይኸው 25 ዓመት ሙሉ ህዝቧ ፍዳ ያያል። አንድነት ኃይልና ባለንበት ዓለም ሁኔታ ደግሞ ለእድገትም ወሳኝ ሆኖ ሳለ ተነጣጥሎ ራስን ማዳከምና ለበዝባዦች መመቸት የሚመረጥ ይሆን አይችልም። ይህን ሁሉ ደጋግመን ማሳሰብ ያስገደደን ሁኔታ በጋራ የመታገልና ኢትዮጵያዊነትን አስቀድሞ ሁሉን አሰባስቦ በወያኔ ላይ ከመረባረብ ይልቅ ትግሎችን ሊያካልሉና በዚያውም ወደዱም ጠሉም ሊያዳክሙ የሚቅነዘነዙ በመብዛታቸው ነው። ባዳን በበኩላቸው ይህ የሚወዱት ክስተት በመሆኑ በተቻላቸው መንገድ ሁሉ ህዝብን ከፋፍለው አንድም ለወያኔ ሊጠቅሙ በሌላ በኩል ደግሞ የሚፈልጉትን የኢትዮጵያ መዳከም ሊያገኙ ይመኛሉ። ግብጽን ብቻ እንኳን ብንወስድ የኢትዮጵያ መከፋፈልና መዳከም ዋና ምኞቷ ነው። ይህን ሁሉ ለማስከበር የህዝብ መብት ህብረት ብሎ ይጠቁመናል። ወያኔ ኢትዮጵያውያንን ነጥሎና ከፋፍሎ ቢገዛም ኢትዮጵያን በሞላ ነው የሚበዘብዘው። በርግጥ አጥብቆ የሚጠላቸውና በጠላትነት ፈርጆ የሚያጠቃቸው አሉ። ግን ናዳው ሁሉ ላይ እንጂ ባንዱ ላይ የተወሰነ አይደለም። አምቦ ብንል፣ ጎንደር ብንል፣ ጋምቤላ፣ አፋር፣ ኦጋዴን፣ ባህር ዳር ወዘተ ወያኔ የህዝብ የጋራ ጠላት ነው። ይህ በዚህ እንዳለ ሀቁን በመካድና በህዝብ መሃል ሊኖር የሚገባውም አንድነትና ህብረት ለማደናቀፍ የሚጥሩት ሁሉ ከፍተኛ ጉዳት እያደረሱብን ናቸው። ኢትዮጵያን ለማጥፋት ሲታገል የቆየው ሻዕቢያ ለምሳሌ የክፍፍልን ከበሮ ከወያኔ ባልተናነሰ እየደለቀ ነው። ኢትዮጵያን ማዳከም አሊያም ለሻዕቢያ የሚሰግድ አገዛዝ በአዲስ አበባ መሰየም ነው የሻዕቢያ የቆየና ያለ እቅድ። ይህን የሚክዱ ወይ ተገዝተዋል ወይም የሚያንቀላፉ የኢትዮጵያ ጸሮች ናቸው። በዚህም በዚያም በየአቅጣጫው ኢትዮጵያን ሊያጠፉ የሚጥሩትን ታግለን ልናሸንፍ የምንችለው ህብረት ሲኖረን ብቻ ነው። በዋና መልኩ ኢትዮጵያዊነትን አስቀድመን በጽናት መታገል ከቻል የማንችልበት ምክንያት ደግሞ የለም። ኢትዮጵያ የኢትዮጵያውያን ሁሉ አገር ናት።
ወጣቱ አንደበት የማይነገር ችግሩን የማይረዳ ትውልድ ተኪ አያገኝም። የአንድ ትውልድ ፍልስፍና ለሚቀጥለው የሀገር ተረካቢ ትውልድ ጤናማ የሆነ የሰው ፍጡር አስተሳሰብ ነው። ማንኛውም ትውልድ የራሱን የወደፊት ዘመንና ታሪክ ሳያስበው በራሱ በውስጡ ይዘው ይገኛል። እነዚህን ብሂላዊ አነጋገሮች የሚያስተጋባ ከአንድ አመት ተኩል በፊት በአንድ ህዝባዊ ድርጅት አዘጋጅነት ልዩ ትኩረትን የሳበ ውይይት ተካሂዶ ነበረ። የውይይቱን ብርድ በአንድ በኩል በወጣቱ ትውልድና በሌላ በኩል ደግሞ ሀገርን በመምራት ላይ ባሉ የፖለቲካ ድርጅቶችና የኢኮኖሚ አውታር በሆኑ ተቋማት ውስጥ በኃላፊነት አንቀሳቃሽ መሪ በሆኑ ክፍሎች አባላት መካከል ስለሚገነኘው ግንኙነት የሚመለከት ነበረ። የውይይቱ አዘጋጆች አላማ በውይይቱ ሂደት በሁለቱ መካከል ያሉ ውጥረቶችን ወጣቱ ትውልድ መስራታቸውን እንዲገነዘብ ሲሆን በዚህም በመመስረት ውጥረቱን ለማለዘብ የሚችልበት መፍትሄ ለማፈላለግ ነበረ። በዚህ ስብሰባ ለውይይቱ መነሻ ይሆን ዘንድ አንድ ወጣት ያቀረበው ጥቅስ የውይይቱ ተካፋዮችን ያስገረመ ያልጠበቁትም ነበር። ጥቅሱ ከሞላ ጎደል የሚከተለውን መልእክት ያዘ ነበር። እንተክሳለን የዘመኑ ወጣት ምቾትን አፍቃሪ መጥፎ ጠባይ የተጠናወተው ስልጣን የሚጸየፍ ወላጆቹን የሚቃወም እግሮቹን አጣምሮ በመቀመጥ አስተማሪን ያሸብራል የሚል ነበር። የጥቅስ በውይይቱ ተካፋዮች ዘንድ በወቅቱ የሚገኙበትን የራሳቸውን ሁኔታ የሚገልጽ ሆኖ ሊመለከቱት የቃጣቸው አልጠፉም። ሆኖም በሂደት ግልጽ የሆነላቸው ጥቅሱ የተወሰደው ከ2500 ዓመት በፊት ፈላስፋው ሶክራተስ የተናገረው አስተያየት ሲሆን የሚያመለክተው ደግሞ በወጣቱ ትውልድና በእድሜ በገፉ ተሞክሮ እንዳካበቱ ምሁራን ሊቆች መካከል በዚያን ወቅት እንኳን ውጥረት እንደነበረ የሚገልጽ ነው። የነን በመግቢያነት ለመጠቀም ምክንያት የሆነን ይህ አይነት ሁኔታ በሀገራችንም ድንገተኛ እንዳይደለ ለመጠቆምና ወጣቱ ትውልድም ሆነ የነሱን ቀዳሚ ትውልድ በጅምላ ወቀሳ ከማቅረብ ቆጠብ በማለት በመሰረታዊው ላይ ትኩረት እንዲሰጥበት ለመጠቆም ነው። በተደጋጋሚ ለመታዘብ እንደቻልነው በሀገራችን ለተከሰቱት ችግሮች ዋና ተጠያቂ የሆነውን የወያኔ አገዛዝ ከተቃዋሚዎች ጋር በመቀጠል የጅምላ ወገዛ ማካሄድ የተለመደ የመሆኑ ጉዳይ ነው። ይህ ግን ጊዜያዊ የፕሮፓጋንዳ ጠቀሜታ ለማግኘት ካልሆነ በስተቀር ከሀቅ ጋር የተጣላ መሆኑን ለመገንዘብ አያዳግትም። በቅርቡም የወያኔ አገዛዝ መሰረታዊ ማንነቱን ገላጭ የነበረውና አሁንም ያለው በሸዋ አማራ ላይ ያለው ጥላቻ በቅርቡም በአንድ ግለሰብ አማካኝነት በአሁኑ ወቅትም ለንባብ ቀርቦ የአግርሞት ትዝብታችንን ለመለገስ ተገደናል። በተለይም ደግሞ የጥላቻው ጥልቀትን የስንቱን አእምሮ እንደበከለ ስንገምት በእርግጥም የወደፊቱ ሁኔታ በሚገባ የሚያሳስበን መሆኑ ለማንም የተሰወረ አይደለም። በተለያዩ መጣጥፎቻችን ግልጽ እንዳደረግነው ኢትዮጵያዊ የዜግነት መገለጫም ሆነ ሀገራዊ መሰረት በወጣቱ ህሊና ውስጥ እንዳይሰር የውያኔ አገዛዝ ላለፉት 24 ዓመታት ብቻ ሳይሆን ገና ከውልደቱ የማንነቱ መለያው በሆነውና በተካነበት መሰረት ጠባዩ ቀጥሎበት መገኘቱን ስናስተውል ደግሞ ሀዘናችንን ጥልቅ ያደርገዋል። ወጣቱ ይህንን መሰረት ተንኩል ለመቋቋም የሚያስችለው እውቀትን የመገብየት እድሉን የውያኔ አገዛዝ እያጨናገፈበት ይገኛል። ለሀገሩ ለማወቅ እንዳይችልና ለለውጥ ያለውን ፍላጎት በተለያዩ ዘዴዎች ያቆላሽበታል። የወጣቱ አባላት ይህንን ችግር ተቋቁመው ምህርታቸውን የጨረሱ ሁሉ ስልጣን ከያዘው አካባቢ የመጡ ካልሆኑ በስተቀር ስራ የማግኘት እድላቸው የጠበበ ስራ ቢያገኙም እንኳን የሚከፈላቸው ደሞዝ የኑሮ ውድነትን ለመቋቋም የሚያስችላቸው ባለመሆኑ ለወላጆቻቸው ሸክምነት የተዳረጉ ቁጥራቸው ተካታሉ። በተለያዩ አመሮና ደንዛት ለሆኑ ከኖች የሚደረጉ ተጣጣቶችን በተለይም በከተሞች ዘንድ በእጅጉ የተስፋፋ ነው። በመሆኑም በወጣቱ ወደፊት ሀገር ተረካቢው ላይ ልዩ ትኩረት ማድረጉ የሚጠበቅም ኃላፊነትም ግዴታም ነው። ዛሬ በተደጋጋሚ ያ ትውልድ እየተባለ በሚጠራውና ከነሱ በፊት ሀገርንም ሆነ ህብረተሰብን በመምራት ላይ በነበሩ ክፍሎች መካከልም ቢሆን ውጥረት እንደነበረ የሚካድ አይደለም። ያ ትውልድ ትኩረት ያደረገው ቢሆን የቀድሞውን ትውልድ እንዳሻ በመውቀስ ላይ ሳይሆን ራሱ የሀገሩን ሁኔታ ወቅቱ በፈቀደለትና ባቀረበለት መልክ በጥልቀት በመመርመር ያለፈውን የሀገሩን ታሪክ የኢትዮጵያን ሀገራዊ ግንባታ ሂደት ለመረዳት ጥረት በማድረግ በተከሰቱት በርካታ ሀገራዊ ማህበራዊ ኢኮኖሚያዊና ባህላዊ ችግሮች መፍትሄ በትኩረት ለመስጠት ለአስጨራሽ ትግል ማካሄድ ነበረ እንጂ ወላጆችን አግባብነት በሌለው መልክ ስሞታና ወቀሳ በማቅረብ አልተሰማራም። ሂደቱ አልጋ ባልጋ ይሆናል በማለት ያሰቡ ባይጠፉም በመፍትሄ ፍለጋውና ስርዓቱን ከስር መሰረቱ በመለወጥ በህዝብ ፈቃድና ፍላጎት ላይ የሚመሰረት ስርዓት ለመገንባት ቀላል እንዳልነበረም ለመረዳታት በወቅቱ ይሰጡትና ያወጡ የነበሩት መግለጫዎቻቸው የሚያመለክቱት ነው። አራያነት ሊመለከቱት የሚችሉት ኃይል ባለማግኘታቸውም በራሳቸው ትግል ከሚሰሩ አዎንታዊና አሉታዊ ሁኔታዎች ተመክሮን በማግኘት ነበረ ላለፉት 40ና 50 ዓመታት ሲታገሉ አሁን ያለበት ደረጃ የደረሱት። ትውልድ ተመኩሩን ለማጥናት ከትውልድ የተሻለ መረጃ ያለው ሆኖ ግልጽ ነው። ለዚህም ነው ራሳቸው ጥፋት ተመኩሩን ለማግኘት የሚፈጨረጨሩ አደባባዩን የሚያስጨንቁ ባይጠፉም በርካታው ግን በእጁ ያለውን ተመኩሮ እየተጠቀመ ሁኔታው በፈቀደለት ደረጃ እየታገለና እያታገለ ለመሆኑ የውያን አገዛዝ እንዳሻለ መግዛት ያለመቻሉ የዚሁ ተጠራክ ነው። በዚሁም አዲሱ ትውልድ ሊመሰገን ይበለጠ እንዲጠናከር ምክርና ድጋፍ ይለገሰዋል እንጂ በጅምላ ወቀሳ ሊቀርብበት አይገባም። አብዮት ወይንም ደግሞ ህዝባዊ ለውጥ ያጭር ጊዜ እንቅስቃሴና ሁሉ ነገር ባንዴ የሚለወጥበት ሳይሆን የተወሳሰበ የረጅም ጉዞና ብሎም ዜጎች ለውጥን የሚያገኙበት መሆኑን አለመረዳት የህብረተሰቡ አባላት ተሳትፎ ባንድ ጊዜ ሳይሆን በሂደት እያደገ የሚጎላበት እንደሆነም አለመገንዘብ ነው። ማንኛውም ትውልድ ቢሆን ለነገ ተተኪ ትውልድ ያለምንም በቂ ዝግጅት ሀገርን የመምራት ኃላፊነት አሳልፎ አይሰጥም። ተተኪውም ትውልድ ቢሆን በትግሉ ባስረካቢዎቹ ከተደረጉ ትግሎች ውጣ ወረዶች ተመክሮ በመውሰድ አመራሩን በትግሉ ለማግኘት ይጣጣራል እንጂ አስረክቡኝ ብሎ የሚለምን አለበለዚያም የቀድሞውን ትውልድ በማማረር ባልባሬ ተግባራት መሰማራት ሊሆን አይቻልም። ያ ትውልድ የተሰኘው ቢሆን ከዚህ የተለየ ነገር አልሰራም። በትግልና በተመክሮ ያልታጀበ የመሪነት እንቅስቃሴ ቋሚነት የሌለው እንደሆነ ደግሞ የባዕድ ተመክሮ ሳያስፈልገን አግራችን ያለፉትን 40 እና 50 አመታት በጥጡ መመልከቱ ብቻ በቂ ነው። እንኳን በአግራችን ቀርቶ ሰላማዊ ስልጣን ሽግግር በሚደረግበት ዲሞክራሲያዊ ባህልና ፍራት በዳብረባቸው አገሮችም ቢሆን ወጣቱ ትውልድ ያለ ትግልና በርካታ ውጣ ውረዶች የሀገር መሪነት በቀላሉ መረከቡ አስቸጋሪ ነው። ወጣቱን በጅምላ የፖለቲካ ተዋናይ ብሎም የሀገር መሪ አድርጎ ማቅረብም የተሳሳተ ነው። ሁሉም የጦር መሪ፣ ሁሉም ጀግና፣ ሁሉም የኪነ ጥበብ ተዋናይ፣ ሁሉም ፈላስፋ፣ የታሪክና የስነ ጥበብ ተመራማሪ፣ ሊቃውንት፣ ሁሉም ጳጳስና ሊቀነ ጳጳስ፣ ሁሉም ኢማም ሊሆን አይችልም። ዋናው ቁም ነገር ወጣቱ ባለው ችሎታና አቅም ብቻ ሳይሆን እንደ ዝንባሌውና ፍላጎቱ በሀገሪቱ በተለያዩ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ባህላዊ የዜና አገልግሎት ተቋማት ወዘተ ጉዳዮች ላይ ተሳታፊ እንዲሆን ሁሉም የበኩሉን አስተዋጽኦ ለማበርከት ይቻለው ዘንድ ጥረት ማድረግ ነው። ከዚህ አንጻር ዋናውን ድርሻ የሚሸከመው የሀገሪቱን የፖለቲካ ስልጣን በእጁ ባስገባው ክፍል ላይ ይሆናል። ሀገርን የመምራትና አቅጣጫ የመስጠት ኃላፊነት በአብዛኛው በፖለቲካ ተሳታፊዎች ላይ የሚወድቅ በመሆኑ ወጣቱ ወይንም ደግሞ አዲሱ ትውልድ ለፖለቲካው ልዩ ትኩረት ሰጥቶ እንዲንቀሳቀስ ማስተማርና ማደራጀት የሚጠበቅ ነው። የወያኔ አገዛዝ እንደሚያደርገው ሲቻል በተለያዩ ጥቅሞች እየደለለ ወጣቱን በጅምላ አባል ማድረግ፣ ሳይቻል ሲቀር ደግሞ አንድ ለአምስት የስለላ ዘዴ ደጋፊ እንዲሆን ማስገደድ ጊዜያዊ እንጂ ዘላቂ እንዳልሆነ ቢያንስ የደርግ አገዛዝ ድርጊት የሚመሰክረው ነው። ወጣቱን የወደፊት ብሩህ ተስፋውን ሊያጨልሙ የሚችሉ በርካታ ችግሮች ከፊቱ በአገዛዙ ቢደቀኑበትም ይህንን ራሱ ጥረት ለመቋቋም መንቀሳቀስ የሚገባውም በዚህ ምክንያት ነው። ከወያኔ አገዛዝ የተገላቢጦሹን መጠበቅ ደግሞ ላማለኝ በሰማይ ወተቷንማ ላይ ነውና የማይታሰብ ነው። በዚህ በኩል እንደ ኢህአፓ የመሰሉ በርካታ ተሞክሮ ያካበቱ ሀገር ወዳድና ለህዝባችን ቀና የሆኑ ኃይሎች በወጣቱ አንደበት እየተነገሩና ችግሩን ባገናዘበ የቅስቀሳና የማደራጀት ተግባር ማካሄድ ኃላፊነትና ግዴታቸው ነው። ይህም ሲባል አለምክንያት አይደለም። በነጻነት ትግሉ ብዙሃኑ የወጣቱ ትውልድ አባላት ያላሳተፈ ትግል በሁለመናው መልኩ ስኬታማ ሊሆን ስለማይችል ነው። ለዚህ ደግሞ ወጣቱን በኢትዮጵያ ታሪክና በጀግንነቱ ማነጽ መሰረታዊ ነው። የአፋ ትናንት ከትናንት ወዲያ እንዳደረገ ሁሉ ዛሬም ሆነ ወደፊት የኢትዮጵያን ህዝብ በተለይም ተኪና የወደፊት ሀገር ተረካቢ የሆነውን ወጣት ትውልድ ለትግል በሚቀሰቅስበት ወቅት የሚያስተምረው ጀግንነትን እንዲላበስ በድርጊቱ የቅርብ ዘመዶቹን ብቻ ሳይሆን ህዝብንም ጭምር እንዲያኮራ የሚያደርገው ለወደፊቱም ትውልድ ባሪያነት እንዲታይ ክንዱን መንትራሱ ካልቀረም የገድል ታሪኩን ከመጽሐፍ ተገናኝቶና ከመቃብር በላይ ተጽፎ ለዘላለም እንዲኖር የሚያደርግ አኩሪ ታሪክን ሰራ ማስተማር ነው። የአባይን የመሰለ ትምህርት ሲሰጥ ደግሞ ፈንጠር ብሎ ለብቻው ከህዝቡ ራሱን ነጥሎ ራሱን ማያደርገውን የሚሰብክ ሳይሆን በተግባር ምሳሌነቱን በማሳየት እንደሆነ በአመራር አካል ብቻ ሳይሆን በተለያዩ እርከኖች ኃላፊነትን የተረከቡ በርካታ አባላትና ደጋፊዎቹ ጭምር በግንባር ቀደምትነት እየታገሉ በማስታገልና ውድ ህይወታቸውንም ለመስዋዕትነት በማቅረብ እንደነበረ ምስክር አቅርቡ ብሎ የሚሟገተው እንደሌለ በሙሉ እርግጠኝነት የምንናገረው ነው። ጀግንነት ደግሞ ሌላ ሳይሆን መሰረታዊነት ያለው የማንነታችን መገለጫ ማለታችን ነው። ይህ የሚገልጸው ደግሞ ከፍተኛ ዋጋ ላላቸው እንደ ነጻነት የሰብአዊነትና የህይወት ክብርነት ፍትህና እኩልነት ህዝባዊ ፍቅርና ሀገር ወዳድነት ለመሳሰሉ እሴቶች ለመታገልና ማንኛውንም አደጋ እንዳመጣጡና እንደሁኔታው እየመከቱ አስፈላጊ ሆኖ ሲገኝም መስዋዕት ለመክፈል ዝግጁ መሆን ነው። ይህ ሁኔታ የሚመሰረተውና የሚገነባው በማሰብ ችሎታ በብልህነት በአእምሮ መዳበር በአስተዋይነት ወይንም በአርቆ አሳቢነት በጥንቃቄና በፍትህ ግንዛቤዎች ላይ ነው። ከነዚህ ሴቶች ውስጥ ከፍተኛ ዋጋ ያላቸውም ይመነጫሉ። እነዚህ ሴቶች ውበትና ህይወት እንዲኖራቸው ለህብረተሰቡም ጠቀሜታ እንዲኖራቸው በጀግንነት ለመቆምና ለመታገል ማንኛውም ዜጋ የነዚህን ሴቶች ውስጣዊ ምንነት ሊገነዘባቸውና ይዞታቸውን ለመረዳት ጥረት ማድረግ ይጠበቅበታል። ጀግንነትና ድፍረትን ተመሳሳይ አድርጎ ማቅረቡ የተለመደ ቢሆንም ልዩነት ያላቸው መሆኑ ወጣቱ ዜጋ እንዲያውቃቸው መጣሩ በጣም የትግሉን ፈር በሚገባ ለማስያዝ የሚጠቅም ነው። ድፍረት የፍራቻ ተቃራኒ ሲሆን ጀግንነት ግን ፍርሃትን ከግንዛቤ የሚያስገባና ይህንን ለመቋቋም ፍላጎት ያለው ነው። ጀግንነት ሚዛናዊነትን ከግምት ከማያስገባ ጀብደኝነት ተቃራኒ ነው። ምክንያቱም ይህንን አይነት ጠባይ ያለው ዜጋ አላማውን ለማሳካት ሲል ብቻ ለአደጋ ራሱን ባላስፈላጊነት የሚያጋልጥ ብቻ ሳይሆን የድርጊቱን ጥቅምና ጉዳት ሳያመዛዝን ተግባራዊ ለማድረግ ችኩልነት የሚያጠቃው ሲሆን የእንቅስቃሴዎቹ ጠንቅ ደግሞ ለሌላውም የሚተርፍ በመሆኑ ነው። ለዚህም ነው ካለፉ ታሪኮች የተገኙ ተሞክሮችን ከወቅቱ ሁኔታ ጋር በማገናዘብ በምሳሌነታቸውም ሊገለገልባቸው ምንጊዜም ዝግጁነቱን መጠየቁን ማወቅና ማስተዋል የሚገባው። የአባይ ሁኔታ በወጣቱ አእምሮ እንዲጠነሱ ሁሌም ያላሰለሰ ጥረት ሲያደርግ ቆይቷል። አሁንም በቅርቡ በሚያደርጋቸው የተነሱና የንታገል ጥሪዎች ጋር በማያያዝ የጀግንነት ጥያቄ የሚንጸባረቅባቸው በዚሁ ምክንያት ነው። ጀግንነትን ያልተላበሰ ትግል ካሰቡት ግብ ሊደርስ አይቻለውምና ይህንን የትግል እንቅስቃሴውን በበጎ የማይመለከቱ አልፎ ተርፎም በሀገር ቤት እንቅስቃሴ ስለማድረጉ ጥርጣሬን የሚነሱ ቢኖሩም በቅርቡ ድርጅቱ ተዘጋጅቶ የሚሰራቸው የሳተላይት ፕሮግራሙ ቅስማቸውን የሚሰብርባቸው እንደሆነ እየተደመጠ ያለ ዜና ነው። በኢትዮጵያ ህዝብ ትግል የደርግ አገዛዝ ወድቆ በምትኩ የውያኔ አገዛዝ ከተተካ በኋላ የሰላማዊ ትግል ይዘትና ዘርፎችን በቅጡ የመረዳት ጥረት የሚታይ እንደሆነ የአደባባይ ምስጢር ነው። ዲሞክራሲያዊ ስርዓት በተመሰረተባቸው ሀገሮች ያለው መንግስት የራሳቸው መሆኑን በተቀበሉበት ሁኔታ እርምት እንዲደረግ የሚደረጉ ሰላማዊ እንቅስቃሴዎችን በውያኔ በላይነት ባለ የፖለቲካ ምህዳር ጋር በማምታታት የሚሟገቱ እንዳሉ ድብቅ አይደለም። ይህ ግን በምንም አይነት ውያኔን በተለያዩ ደረጃዎች በተለይም በትጥቅ ስልክ እየተጋፈጡ ያሉትን ክፍሎች የጀግንነት ተግባራቸውን የሞኝ ተግባር አልፎ ተርፎም ዘመናዊነት የጎደለው በማለት የማጥላላት ዘመቻ ማድረግ ፈጽሞ የተሳሳተ ከመሆኑም ሌላ ለትብብር እንቅፋት መሆኑን መታወቅ ይኖርበታል። በቀርቦም የጠመንጃ ትግል ለአራት ዓመታት ተደርጎ አንዳችም ውጤት እንዳላመጣና አልፎ ተርፎም በጠመንጃ ይደረጋል የተባለው ትግል ሰላማዊ ታጋዮችን ከማስበላት ውጭ ያመጣው ውጤት የለውም ተብሎም እንደተነገረ ሰምተናል። ይህ ካርክ የተጣረሰ ግላዊ አስተሳሰብ የትግል ስሌቶችን ካለመገንዘብ የሚመነጭ ከመሆኑም ሌላ ተደጋጋፊ መሆናቸውንም የሚከድድ ነው። የትግል ስልት በሰማዕታት ቁጥር የሚለካ ለመሆኑን መገንዘብ የብስለት የመጀመሪያው ደረጃ መሆኑን ማወቅ የሚገባ ነበረ። ይህ ሁኔታ በተለይ የህዝብ እንቅስቃሴ ሊፈነዳ በተቃረበበትና የሚፈነዳ መሆኑን ከግምት ሲገባ የሃይነት ጫጫታ ባሁን ወቅት መስተማቱ ማሳዘን ብቻ ሳይሆን እርግጥም ወዴት እየሄድን ነው የሚል ጥያቄም እንድናነሳ የሚገፋፋ ነው። ለዚህ ክፍሎች ከውያኔ ተቋሚ ጎራ የተሰለፉ ለመሆናቸው ቀንና ሌሊት ሳይታክቱ ቢለፍፉም አወቁትም አላወቁትም የድርጊታቸው ለውያኔ አምባገነን ድርጊቶቹ ረግረግ ፈጥረውለት ይገኛሉ። ለብነቱ ይህን ቅጥቃታቸው በህዝብ ዘንድ ተቀባይነት እያጡ በመሄዳቸው እንደሚታሰበው ሀያልነትን ተላብሰው ጠንክረው ለመውጣት አለመቻላቸው ተጨባጭ እየታየ በመሆኑ የታጋዮችን የትግል ጽናት ያዳብዝዘው አልቻለም፣ ወደፊትም አይችልም። ውያኔ ስርዓት በህዝባዊ ትግል ለማስወገድ የሚደረገውን እልህ አስጨራሽ ትግልም ያኩላሹ አልተቻላቸውም። በራሳቸው እምነትና የትግል ስልት ወዳጅ በማለት የሚጠሩትን ውያኔ በመቃወም ፋንታ ከሱ ጋር ተዳብለው የነሱን የትግል ስልት ያልተቀበለውን ሁሉ በጅምላ ሲቃወሙ ህዝብ ታዘባቸው እንጂ ድጋፉን አልቻላቸውም። ያካሄዳቸው የፈለጉትን ቢያወሩ ጀግና ፈጣሪ ሳይሆኑ ህዝቡ ጸጥ ብሎ ሰብአዊነትን አዋርዶ በውያኔ የሚበዘበት ስርዓት በቀጣይነት እንዲኖር የሚያደርጉ ለመሆናቸው ህዝቡ ተረጋገጠለት እንጂ ተሳስቶ ለነሱ ቅጥቀሳ አምሮንም ሆነ ፉን አልከፈተላቸውም። ራሳቸውን ማንነታቸውን ለምንስ እንደቆሙ በድርጊቶቻቸው አጋለጡ እንጂ ታመኑበት ስልክ እንኳ አንዲት ስንድር ወደፊት ለመራመድ ያልተቻላቸው ክፍሎች ሆነው አገኛቸው እንጂ ስህተቶቻቸውን እንዲያርሙ እንኳን ለማድረግ ጊዜ አላጠፋላቸውም። ይህ ሁሉ ጥረታቸው ወጣቱና ተተኪው ትውልድ ነፃነትን ለማጎናጸፍ መብቱን ለማስከበር በተለይም ደግሞ የሀገሪቷንና የህዝቡን የወደፊት ዕጣ ፈንታ በጋራ ለመወሰን የሚችልበት የፖለቲካ ምህዳር ለመፍጠር በጀግንነት መታገል ሲጀምር ለውያኔ ተቃጣሪ ማስወገድ ግፊት እነሱንም የሚጠራርጋቸው መሆኑን ከማወቃቸው የተነሳ ነው። ለዚህም ነው ተቀባይነት የሌለው ምኞት ነው ተብሎ የሚነገረው። አጥብቆ መታገል የሚያሻውም በዚሁ ምክንያት ነው። ለዚህም ነው የባለ አባታዊ ስርዓትን ለማስወገድ ወጣቱ ትውልድ የተጫወተው ጀግንነት የተሞላበት ሚና በአሁኑ ወቅት እንዳይደገም ከወዲሁ የሰለቸና የጠነዛ ፖለቲካቸውን ሲያራምዱ የሚገኙት። ተወደደም ተጠላም የዛን ጊዜ ተሞክሮ በውያኔ ላይ የማይደገምበት ምንም ምክንያት ሊኖር አይችልም። የታሪክ ሂደት ነውና ይገድቡት የሚችሉትም አይሆንም። በበኩላችን ጀግና ስንል ከራስ ጥቅም ይልቅ የህዝብንና የሀገርን ጥቅም በማስቀደም የሚታገል ማለታችን ነው። ለግልና ራስን ማመቻች የህዝብ ደስታ ደስታው የህዝብ ደህንነት ኩራቱ የህዝብ ነጻነት መጎናጸፍ የመንፈስ ደስታ የሚሰጠው መሆኑን መሰረት በማድረግ የሚታገል ነው። ጀግና ስንል ሲቪል ወንነት የተላበሰ ለፍትህ ለእኩልነት መረጋገጥ የሚታገል ነው። ጀግና ፍራቻን ያሸነፈ ጠላት ጠንካራ ነው ብሎ የማይርበትበት የማይቻል መስሎ የሚታየን ይቻላልን መርሃው አድርጎ በጽናት ታግሎ የሚያስከብል እንደታገረ የሚያደራጅ ተደራጅቶም እያስተባበረ የሚታገል ነው። ጀግና ስለ ትግል እንኳ ሰላንታ የማይገጥም ማንም ኢትዮጵያ የፈለገው የመታገያ መስክ ጠንቶ እንዲታገል የሚመክር እገዛና ትብብር ሲያስፈልግ በተግባራዊነቱ ጥሪ የማይሻ ታጋይ ነው። ጀግና የማይሰበር ጽኑ ፍላጎትና ተስፋ ያለው ከጨለማው በስተጀርባ ሁሉም ብርሃንን የሚታየው ከዛ ለመድረስም ያለመታገል የሚታገል ነው። በመሰረቱ ደግና ለመልካም ፍራ ትምርት ፈጪ የሆነ ሁኔታን የሚገልጽ ነው። የማለት አሉታዊ ትምርት የሚሰጡ የሉም ማለት አይደለም። ደግና በመሰረቱ ጥሩ ተግባር ለማከናወን ዝግጁነቱን የሚጠይቅ ነው። መርህን ተቀብሎ መንቀሳቀስና የሚያስከትለውንም ጉዳት በጸጋ ለመቀበል ዝግጁነቱን የሚጠይቅ ነው። አደጋ የሌለው መስዋዕትነት የማይጠይቅ ጀግንነት የሚታሰብ እንዳልሆነ የኢትዮጵያ ታሪክ በርካታ ምሳሌዎች አሉት ነው። የምናወራው ስለ ትግል ነውና ስለ ህዝብ እንቅስቃሴ ነውና ጀግና ስንል የትግል መሪ መሆንንም የሚያካትት ነው። የመሪነት ሚና የተጎናጸፈ ጀግንነት ደግሞ የህዝብና የትግል መሪ መፈክር እንዳይዘበራረቅ ጥረት የሚያደርግ ማለት ነው። ህዝብ የቀን ተቀን ኑሮውን የቤተሰብ ኃላፊነቱን እየተወጣ የህዝብ እንቅስቃሴ አቅጣጫውን እንዳይዝ ባሪያነት የሚታገል ማለት ነው። ጀግና የሌላን ሀገር ህዝብ እንቅስቃሴ እንዳለ ግልባጭ የሚያደርግ ሳይሆን በቅድሚያ ከራሱ ህዝብ በትግል ተመክሮን በወቅቱ ሁኔታ ጋር እያገናዘበ የህዝቡን የትግል ግፊት የሚያዳብር ማለት ነው። የህዝብን ትግል በተለያዩ ሁኔታዎች ሊያሰናክሉ የሚችሉ ማናቸውንም ሁኔታዎች አስቀድሞ በማወቅ ህዝቡ ለፍቶ እንዲከላከል የሚቀሰቅስ ማለት ነው። እነዚህንና ሌሎች ወቅታዊነት ባላቸው ርዕሶች ላይ ሊንጸባረቁ ወይንም ደግሞ የግዴታ መንጸባረቅ የሚገባቸውን የጀግንነት ግንዛቤዎች እንደ ሁኔታው ማሳወቁ መልካም ነው እንላለን። ስለሆነም የህዝባዊ ትግል ወላፈን እንዲዳብር በሚደረገው እንቅስቃሴ ቀዝቃዛ ውሃ ለማፍሰስ የሚከጅላቸው ከድርጊቶቻቸው ቢቆጠቡ ጠቃሚነቱ ለሁላችንም ነው። ምክርን ማስተማር ደግሞ ድልህነት እንጂ ሌላ አይደለም። ጊዜው ይርዘም ይጠርም ህዝቡ በውያኔ ስርዓትና አራማጆቹ ላይ ድልን መጎናጸፍ ላይ ቀርመን ፈራገጡ ጀርባን መምለጥ እንጂ የትም አያደርስም። ማሸነፍ የማይቀር የታሪክ ሂደት ነው። ወጣቱ ትውልድ ጀግንነትን በተላበሰ ትግሉ የሚጠበቅበት ሚናውን መጫወቱም የማይቀር ነው።
ታሪኩን የረሳ ስህተቱን ይደግማል። ታሪኩን የረሳ ስህተቱን ይደግማል። ስህተቱ ግዙፍ ከሆነም አገሩን ሊያጣም ይችላል ስንል አመታት አልፈዋል። አለ ምክንያት አይደለም። በቅርቡ አረመኔው ነፍሰ ገዳይ እርገጥ የመደበው ስሜን አጠፋ በሚል የያፓን ታሪክ የያፓንና ስፖርት የጻፈውን ሊከስ መነሳቱ ታሪክ መቼም እንዳንረሳ ያስገነዝበናል። ይህ ነፍሰ ገዳይ ሊከስ የተነሳው አጆሃ የሚል ወያኔን አግኝቶ መሆኑ ባያጠራጥርም ታሪክን ክደው ሰለባቸውን ሲወነጅሉ መኖራቸውን ጠቋሚ ነው። ታሪክን እርሱት ቂም በቀል ይወገድ የሚሉት ቀና ልብ ሊኖራቸው ቢችልም መሳሳታቸው ግን የማያከራክር ነው። ሐሳዊ መሲዎች፣ ነጋዴ ፖለቲከኞች፣ የስልጣን ሱሰኞች ፈሪሳዊ ሸቀጣቸውን ሊያራግፉ ሲነሱ ወግዱ ማለት የሚቻለው ካለፈው መማር ስንችል ነው። ደርግ ለስልጣን ሲበቃ የቀበጣጠረውን ያመኑ ሁሉ ጊዜና ድጋፍ ሰጥተውት ወደ አምባገነናዊ ፍጥረቱ ለመመለስ ጊዜ አልፈጀበትም። የፈሰሰውን ደምና የደረሰውን ጉዳት ሰለባዎቹና ህዝብ ሁሉ ያውቀዋል። የተሞኙለትም ሳይቀሩ ብዙ ዋጋ መክፈልን ተገደዋል። ወያኔም ፀሐይን በቀኝ እጄ ጨረቃን በግራ እጄ ይዤ ለጭቁኖች መጣውላችሁ ሲል ያመኑት ልጄ ብለው ያቀፉት ጊዜ የሰጡት ጥቂቶች አልነበሩም። ግንጠላን አቀንቃኞችም ሊፈቀድልን ነው ብለው አጅበውት የምቱ ተጠቂ መሆን ተገደዋል። ማንም አላዘነላቸውም። ወያኔ የመገንጠል መርሃ ግብሩ ህዝብን የሚያሸሽበት መሆኑን ሲረዳ እቸዋለሁ ማለት ተገደደ።
ትግራይ ትግራይ ማለቱም የማያዋጣት ይመስለው ኢሃዴግ የሚል ጭምብል አጥልቆ ብዙዎችን አደናገረ። ታገላለው ባለበት ጊዜ ተዋጋው ገደልኩ ያለው በአብዛኛው ውሸትና ፈጠራ መሆኑን ያላወቁ ጥቂቶች አልነበሩም። ወያኔ በመግለጫና በወረቀት የደርግን ጠቅላላ ጦር 3 ጊዜ ገሏል የሚባለው ማሾፍ አይደለም። ለአረቦች አረብ ነኝ፣ ለግራ ክፍሎች ተራማጅ ነኝ፣ ለአሜሪካ ካፒታሊስት ነኝ ወዘተ እያለ የዋሸው የተወሰኑትን ባዳን ሲወናበዱለት፣ ሌሎች ግን የስልጣን ጥሙንና ጸረ ኢትዮጵያዊነቱን አውቀውለት በዚሁ ደረጃ አስተናግደውታል። ወንጀለኞች ሳይፈጸቱ ብቻ ሳይሆን በደጋ ደረግን እብሪት ሲዋራጩ ለመበቀል መነሳቱ ተገቢ ነው። ያማረባቸውና ብልህ የሚባሉ መስሏቸው የትናንት ጓዶቻቸውን መጫጫ ፈረስተው ዛሬ ከገዳዮቻቸው ሊተቃቀፉ ሲነሱ ማየት ዘግናኝ ሆኗል። ጥፋቱ ግን እየተደገመ ነው። ግንዛቤ ጠፍቶ ነው ከመቶ ሺህ በላይ ዜጋ ህይወቱን ለጸረ ወያኔ ትግል መስጠት ሲገባው በወያኔ ተደናግሮ በባድመ ጦርነት ያለቀውና በደሙም ጠላቱን ወያኔን ያጠናከረው። የማይረሳ ምጸት። ከልባቸው ለመለስ ሞት ያለቀሱትን በዚሁ ደረጃ የሚፈረጁና የሚታዩ ናቸው። የህዝብ ጠላቶች ወደ ህዝብ ጎራ ገባን ሲሉ አጠፋን ሳይሉ ወንጀላቸው እየተረሳላቸው ያደረሱት ጥፋት ቀላል አልነበረም። ከህዝብ ጎራ ሟቹ ኢንጂነርና የደርጉ ኮሎኔል ጦር መስርተን ወያኔን እያደባየነን ሲሉና ገንዘብ ሲዘርፉ ሐሰት ነው ያሉ ተወግዘው አወናባጆቹ ቆራጥ መሪዎች ተብለው ነበር። የውሸት ፎቅ ለመስራት የሐቅ መሰረት መጣል አላስፈላጊ መሆኑን እነዚህ ክስተቶችን አሳይተውን አልፈዋል። የህዝብ ወገንን ብለው በሐቅ ግን ለባዕዳን አድረው የህዝብን ትግል ያደናቀፉ ደግሞ መለስ ብለው የትግል መሪነን ቢሉ ሊታመኑ አይገባቸውም። የትላንቱ ፋሽስት የዛሬ ርኅሩኅና ቅዱስ አይሆንም። እርገጤ ከእርገጤነቱ፣ ፍቅረ ስላሴም፣ ዓለሙ አበበም፣ ሌሎችም እንዲሁ ከፋሽስትነታቸው ሲላቀቁ አላየንም። የኢሕአፓ ተመክሮም ቢሆን በየጊዜው ይቅር ቢባሉም መልሰው ተመላልሰው አንጃ የሚሆኑትን መጥቀስ ይቻላል። ሙሶሎኒ ኢትዮጵያን ሊወር ሲነሳ በወቅቱ የካቶሊኮች ጳጳስ የነበሩት ጦሩን ባርከው እንደላኩት የሚታወስ ነው። ይህን ባለመርሳት ቤተ ክርስቲያኗ ሌሎች የበደለቻቸውን ይቅርታ እንደጠየቀች ሁሉ ኢትዮጵያን ትጠይቅ በሚል እስከ ዛሬ የምንጨቀጭቀው በተራ ችኮነት አይደለም። የአፄ ኃይለ ሥላሴ ሥርዓት ክፉ፣ ጨቋኝና ህዝብን አስለቃሽ እንደነበረ የረሱ ዛሬ ኃይሌ ኃይሌ ሲሉ መስማት ተገደናልና ታሪክ አይረሳ ማለት አስፈላጊ ነው። የህዝብ ወገኖችንና ሰማዕት የሆኑትን የንዋይ ወንድማማቾች በላይ ዘለቀና ሌሎችንም ያገዛዝ ሰለባዎች ክብር የምንሰጣቸው ታሪካቸውን ባለመርሳት ነው። ወያኔና የደርግ ርዝራዦች በጋራ የኢሕአፓን ታሪክ ሊያቆሽሹ የሚጨረጨሩት ይህ ትውልድ አቁን አውቆ እንዳያወግዛቸውና የኢሕአፓን ተጋድሎ አራያ አድርጎ እንዳይወስድ ነው። ወያኔ ገፋፊነት ቢያንስ በዓመት እስከ 3 ጸረ ኢሕአፓ መጽሐፎች ነበርን በሚሉ ማፈሪያዎች እየተጻፉ በመሰራጨት ላይ ናቸው። የዚህም ዋና ምክንያቱ ታሪክን ለማስረሳት ለመሰረዝና ከሃዲዎችና ባንዳዎች እንዲሁም አንጃዎች በአማረ ቀለም ራሳቸውን ቀባብተው እንዲታዩ ለማድረግ ነው። የብዕር ቅጥረኞች እስከ ሺህ ገጾች ድረስ ወረቀት የሚያባክኑት አለምክንያት አይደለም። ታሪክ ሐቅ ነውና ሐሰትን ለማንገስ ቅብዓ ውሸትን ነስንሰውና ረሽተው በሬ ወለደን ይመርጣሉ። ኢትዮጵያ 13 ወራት የሚዋሽባት አገር ናት። ሐቅና ታሪክን ማስከበር የትግላችን አንዱ አካል መሆን ያለበትም ለዚሁ ነው። ገንጣዮች አዲስ ታሪክ እየፈጠሩ ወጣቱን በጥላቻ መርዛቸው እያሳበዱ ባለበት ታሪክን ሐቅን መከላከል ማስከበር የትግሉ አካል ሆኖ ይገኛል። በዚህ መስክ ድክመት መቼም ሊታይብን አይገባም። ታሪክን ማስታወስ ዳግም ከመሳሳት፣ ዳግም ከመሞኘት፣ ዳግም ከመዘረፍ፣ ዳግም ከጥቃትና የሽብር ሰለባ ከመሆን ያድናል። ታሪክን ረስቶ ጠላትን ወዳጅ ማለት፣ ወያኔን ማጥፋት፣ ባንዳን አርበኛ፣ ከሃዲውን ሐቀኛ ማለት ህዝብንም አገርንም ራስንም ይጎዳል። ከታሪክ አንጻር ከቅርቡ እንነሳና ከጣሊያን ወረራ እስከ ዛሬ ህዝባችን በሚሊዮንና መቶ ሺዎች ደረጃ ደሙን ላገሩ አፍሷል። አቡነ ጴጥሮስን ምሳሌነት ጀግንነት ስናጤን የዛሬዎቹን አሳፋሪ ይዘት ለመረዳትና የችግሩንም መንስኤ ለማወቅ ያስችለናል። ወጣትነት ጊዜያቸውን ለህዝብ ለትግል ሰጥተው ጠላትን ተጋፍተው በከተማ በገጠር በጀግንነት የተሰዉትን ስናስታውስና ክቡር ታሪካቸውን ስናውቅ የቁጩ ፋኖችና የአፍ አርበኞችን ጉድነት ተረድተን ካለፈው ተምረን መፍትሄ ለመሻት እድል እናገኛለን። የባሩድ ሽታ ብርክ የሚያስይዘው ሳይሆን ከርቤሉ ባንጃ የሆነለት የያ ትውልድ ታሪክ አርአያ ነው። ፋሽስቱ እርገጥ የመደበው ይህ ተጻፈ ብሎ ከወያኔ ተቃጥፎ የሚያለቅሰው ምክንያቱ ግልጽ ይሆናል። ተያይዞም ይህ ነፍሰ በላ ማንም ቅጣቱን ሳይሰጠው ከህዝብ መሃል መኖሩ አነጋጋሪ መሆኑን ከማሳየቱ ባሻገር የደርግ ወንጀለኞችና ወያኔ ምን ያህል እየተደጋገፉ መሆናቸውንም ጠቋሚ ነው። የአሜሪካው ፕሬዝዳንት ጉብኝትና ንግግር ያበሳጫቸው ክፍሎችም ምን ያህል ታሪክን ከመገንዘብና ከማወቅ እንደራቁ ያረጋገጠ ነው። አሜሪካ ገና ከጠዋቱ በኢትዮጵያ ጉዳይ ጣልቃ አገባቧ አሉታዊ መሆኑን ታሪክ ያረጋገጠው ነው። የተገዛ መሳሪያን አላስረክብም ብሎ ኢትዮጵያን ለሶማሊያ ጥቃትና ወረራ አመቻችቷል። የአጼውን መንግስት ሊያስወግድ ይችል የነበረውን መፈንቅለ መንግስት አክሽፏል። ወያኔና ሻዕቢያን ካሉበት ያደረሰው አሜሪካ ነው። ጸረ ወያኔ ትግል እንዳይፋፋም ለማድረግ አሜሪካ በጎረቤት አገሮች የነበራት አፍራሽ ሚና ይታወቃል። ወያኔ የአሜሪካ ድጋፍ ቢለየው ውድቀቱ ነገ እንደሚሆን ግልጽ ሆኖ ሳለ፣ ወያኔ ጸረ ዴሞክራሲ መሆኑን አስረግጦ ሳለ ከጎኑ ቆሞ እየረዳ በርታ ያለው አሜሪካ ብቻ ነው። ታሪክን እወቁት የሚለው ሐቅ ይህ ሆኖ ሳለ ኦባማ የአሜሪካ ጥቅም አስቀዳሚ ፕሬዝዳንት መሆኑ እየታወቀ ታሪክን ወደ ጎን ጥሎ በተስፈኝነት መክረምና ሐቁ ሲጋለጥ መበሳጨትና መንጨርጨር ራስን የሚያስገምት ነው። ታሪክን መርሳት ወዳጅና ጠላትን ማምታታትን ያስከትላል። የዚህ ጉዳቱ ደግሞ በቀላሉ የሚታይ አይደለም። ወያኔም ሌሎችም ህዝብን ሊያታልሉ ሊያደናግሩና በህዝብ ሊጠቀሙ መጣራቸው ያለ መሆኑን ስናይ ቆይተናል። ወር በታሰሩ ማንዴላ የተባሉትን መጨረሻ ታዝበናል። ከመጀመሪያቸው ሁለንተናቸው በወያኔ መያዙን ያጋለጡ ቢኖሩም ሰሚ አልነበረም። ከታሪክ ብንማር ዛሬ ወያኔም ሆነ ሌሎች የሚያደርጉት ጎጂ ሙከራ ሁሉ ወዲያውኑ የሚከሽፍ ሊሆን ይችል ነበር። ባለመሆኑ በየጊዜው ተአምር ሰሪና ሁሉን ፈጣሪ አድራጊ ነን የሚሉ ብቅ እያሉ ህዝቡን በዝብዘው ያልፋሉ። መለስ ህዝብን በግድም በውዴታም ሲዘርፍ ከግድብ እስከ ኮንዶሚኒየም ሲያጮህ የተታለሉ ጥቂቶች አይደሉም። በአገር ቅርጫ ገብተው አብረውት እንዲቆሽሹ አድርጓል። ትናንት በነወነግና መሰሎች ላይ ያደረገውን ንቀት አዘል ጨዋታ ዛሬ የተወ መስሏቸው እጅ ሊሰጡ የመጡትንም በመጡበት መልሶ ሸኝቷል። ከታሪክ አልተማሩምና መሳቂያ መሳለቂያ ሆኑ። እርቅ ቢሉ እምቢ ያላቸው ግን በአዙሪት የገቡ የሚመስሉት ደግሞ ለውይይት ጋብዘን ጥራን ብለው ሲለማመጡ ማየቱ አሰቃቂና አሳፋሪ ሆኖ ቀጥሏል። ታሪክ ስለ ወያኔ ከናቅፋ ደደቢት ጀምሮ ያለውን ግልጽ አድርጎ አሳይቷል። አቁን ትቶ ሌላ መቀበሉ መጠበቁም ጎጂነቱን ነግሮናል። ከዚህ ሌላ ራሳቸውን ተቃዋሚ ምሁር ፕሮፌሰር ያሉትም ቢሆኑ ለረጅም ዓመታት ሚናቸው አዎንታዊ ያለመሆኑን ታሪክ አጋልጧል። በመሆኑም ከታሪክ መማር ታሪክን ከቶም አለመርሳት የአገር ማዳኑ ትግል ዋና ክፍል ሆኖ ይገኛል። ንገረው ምከረው እምቢ ሲል መከራ ይምከረው ነውና ታሪክን ተመክሮን ረስተን ዘወትር ሰለባ መሆኑ ከቀናን መውቀስ ያለብን ራሳችንን ነው፣ ሌላ የለም። ተመክሮ ትጥቅ ነው ሐቅን ደፍሮ ለተቀበለ።